ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችን ታሳሪዎች ለመፍታት የደረሰበት ውሳኔን አስመልክቶ በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሰጠውን መግለጫ ይዘናል።
The government has said that this release is a step towards widening political space for all Ethiopians. That's something we very much encourage.
የእስረኞቹ መፈታት የፖለቲካ ምህዳሩን ለሁሉም ኢትዮጵያውያን ከማስፋት አንጻር የተወሰደ እርምጃ መሆኑን መንግስት አስተውቋል። ይህ እኛ በጣም የምናበረታታው ነው።
በሌላኛው ዘገባችን በኢትዮጵያ ባለፉት ጥቂት አመታት የተከሰቱ የጸጥታ ችግሮችና ሌሎች ሁኔታዎችም የቱሪዝም ዘርፉ እድገት ላይ ያላቸውን ጫና የተመለከተ ዘገባ ይዘናል።
ሆቴሎች ባለፈው አመት በነበረው ግርግር እንደውም በመንታይ ዘታቸው በአማካይ ከ20% በላይ ቅናሽ ማሳየቱን ገልጠው ነበረ። ዘንድሮም የተወሰነ ቅናሽ እንዳለ ሲጠቅሱ ማድረግ ተችሏል። እና እንዲህ ያሉ ነገሮች የቱሪዝም ዘርፉን እየተፈታተኑ ሲሆንም መንግስት ግን በአንጻሩ የተሻለ አፍጋት የሚያየውበት ወቅት ነው እያሉ እየገለጸች ነው።
የሪፖርተር ጋዜጣ የንግድና ምጣኔ ሀብት አምድ ከፍተኛ አዘጋጅ ብርሃኑ ፈቃደ ሁኔታውን ያብራራልናል።
በሌላኛው ዘገባ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሁለት የሰጡትን የጋዜጣዊ መግለጫ በተመለከተ ከአስመራ ዘጋቢያችን ብርሃነ በርሀ ማብራሪያ ይሰጠናል።
የመጨረሻው ዘገባችን ደግሞ ቡና ለጤናው ጠቃሚ ነው ይለናል።
አብዛኛውን ጊዜ በቃ ያው በቃ በብዛት እንግዲህ እዛ አካባቢ የተለመደው በጨው ነው። እንግዲህ በብዛት እኛ በስኳር አለመድ ነው። እዛው ጅማ አካባቢ በጨው እንጠጣለን። ግን ያው ቢያንስ ከምሳ በኋላ ሁለት ሲኒ
ደስ ስለሚለኝ እጠጣለሁ። ለምን አሁን ጨጓራዬን በጣም ስለሚያመኝ ቡና ስጠጪ ብሎ ሐኪም ከልክሎኝ ነው አንድና ሁለት ሲኒ መጠጣት የጀመርኩት።
እስከ 9 ሲኒ ይጠጣ ነበር።
እንግዲህ ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ናይጄሪያ ውስጥ በሚገኝ የጋራ መኖሪያ መንደር ከአዲሱ የአውሮፓውያን 2018 ዓ.ም ዋዜማ ጀምሮ በተካሄደ አመጽ 80 ያህል ሰዎች መሞታቸውን ፖሊስና ባለስልጣናት አስታውቀዋል። ግጭቶቹ በአብዛኛው በሙስሊሞች የቀንድ ከብት ጠባቂዎችና በክርስቲያን ገበሬዎች መካከል ሲሆን መነሾውም ከእርሻ መሬት አጠቃቀም ጋር የተያያዘ እንደሆነ ተገልጧል። ፕሬዚዳንት ሙሐመዱ ቡሁሪ ለአካባቢው ተጨማሪ የፖሊስ ጥበቃ ማዘዛቸውን አጃንስ ፍራንስ ፕሬስ ዘግቧል። ተመሳሳይ ግጭት በሀገሪቱ ማዕከላዊ ክልል መቀስቀሱም የተገለጸ ሲሆን ይህ ሁኔታ ደግሞ ፕሬዝዳንቱ አምና መረጋጋት አመጣለው ያሉትን ቃል አጠራጣሪ ውስጥ የሚከት እንደሆነም ተመልክቷል።
ዩናይትድ ስቴትስ ውስጥ ለ20 አመታት ገደማ ለኖሩና ወደ 262,500 ለሚሆኑ የኤልሳልቫዶር ዜጎች የተሰጠውን ጊዜያዊ ጥበቃና ከለላ የዩናይትድ ስቴትስ መንግስት ሊሰርዘው መሆኑን ያስተዳደሩ ከፍተኛ ባለስልጣናት ይፋ አደረጉ። ኤልሳልቫዶር ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2001 ዓመተ ምህረት የደረሰውን ርዕደ ምድር ተከትሎ ከአሜሪካ እንዳይወጡ ለብዙ መቶ ሺዎች የአገሪቱ ዜጎች የተሰጠው ይህ ጊዜያዊ ጥበቃና ከለላ እንደ አውሮፓውያን ዘመን አቆጣጠር በመጪው 2019 ዓመተ ምህረት መስከረም 9 ቀን እንደሚያበቃ ተገልጧል። በዚህ ቀን በአውሮፓውያኑ መስከረም 9/2019 ማለት ነው ዩናይትድ ስቴትስ ውስጥ ለ20 አመታት ያህል የኖሩና በህጋዊ መንገድ ስራ ላይ የነበሩ ከሆኑ የመኖሪያ ፈቃዳቸው ወደ ኢሚግሬሽን ይመራላቸዋል።
በመጨረሻም የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በመጀመሪያው የቺሊ ጉብኝታቸው ህጻናት ላይ በካህናት ለደረሰው ወሲባዊ ወከባ ምህረት ጠይቀዋል። ይህ የካቶሊክ ቤተክርስቲያንን ክብር ያጎደፈ የተባለው ቅሌት የማይጠገን ጉዳት እንደሆነና በአቡኑ ጉብኝት ላይ መጥፎ ገጽታ እንዳሳደረ ተነግሯል። ይቅርታ መጠየቅና ጉዳተኞቹንም ለመደገፍ አስፈላጊ የሆነውን ጥረት ሁሉ ማድረግ ትክክለኛ እርምጃ እንደሆነ የተናገሩት አባ ፍራንሲስ ይህ አይነቱ አድራጎት ዳግም እንደማይፈጸምም ገልጸዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ።
Gambino, B-O-N.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችንም ታሳሪዎች ለመፍታት የደረሰበት ውሳኔ የሚያበረታታ የመጀመሪያው ውሳኔ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ገለጸ። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ ስትጠይቅ የጸረ ሽብር ህጉ አተገባበር እንደሚያሳስባት ስትገልጽም ቆይታለች። እስክንድር ፍሬው ተከታዩን ከአዲስ አበባ አድርሶናል።
የዩናይትድ ስቴትስ ኤምባሲ መግለጫ በተለይ ትናንት በፌደራል ጠቅላይ ዋና አቃቤ ህግ ጌታቸው አምባዬ የተካሄደውን ጋዜጣዊ ጉባኤ ተከትሎ የመጣ ነው። እስካሁን ባላቸው መረጃ ብቻ ከ500 በላይ ታሳሪዎች እንደሚፈቱ ነው ጠቅላይ ዋና አቃቤ ህጉ የገለጹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ የመንግስት እርምጃ የሚያበረታታ መሆኑን አስታውቋል። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት የመንግስት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ብለዋል።
Said that this release is a step towards widening political space for all Ethiopians. That's something we very much encourage.
የእስረኞቹ መፈታት የፖለቲካ ምህዳሩን ለሁሉም ኢትዮጵያውያን ከማስፋት አንጻር የተወሰደ እርምጃ መሆኑን መንግስት አስታውቋል። ይህ እኛ በጣም የምናበረታታው ነው። የሌሎች ታሳሪዎች ጉዳይም እየታየ መሆኑንና ወደፊት የተጨማሪ ሰዎችን መፈታት በተመለከተ ይፋ የሚደረግ መረጃ እንደሚኖርም ከመንግስት መግለጫ ተረድተናል። እናም ይህ የሚያበረታታ የመጀመሪያ እርምጃ መሆኑን ነው እየተናገርን ያለ ነው ማለት። ጉዳያቸው እየታየ ያለ ወይም የሚታይ ሌሎች ታሳሪዎች ሁኔታም በተመሳሳይ መንፈስ እንደሚስተናገድ ኤምባሲው ተስፋውን ገልጿል። በምን አይነት ተመሳሳይ መንፈስ ማለታቸው እንደሆነ የጠየቅኳቸው ቃል አቀባዩ ተከታዩን መልሰዋል። የሁሉም ታሳሪዎች ጉዳይ በዚህ አግባብ መታየት እንዳለበት በእርግጠኝነት እናምንበታለን። የኢትዮጵያን የዲሞክራሲ ሂደት ማፋጠንን ዓላማ ባደረገ አግባብ ይህና የፖለቲካ ምህዳሩን የማስፋት ጉዳይ መንግስት በቅርቡ የተናገረው ነው እና ሁሉም ጉዳዮች ከነዚህ ሁኔታዎች ጋር በተያያዘ ሊያስገኙ ከሚችሉት ጠቀሜታ አንጻር እንደሚታዩ ተስፋ እናደርጋለን። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ በተለያዩ አጋጣሚዎች ስትጠይቅ ቆይታለች። በተለይ የጸረ ሽብር ህጉ አተገባበር እንደሚያሳስባት የገለጸችባቸው አጋጣሚዎች አሉ። ባለፈው ህዳር መጨረሻ ስለዚህ የጠየቅኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚህ ህግ ምክንያት የታሰሩ የፖለቲካ ሰዎችና ጋዜጠኞች ጉዳይ በደንብ መታየት እንዳለበት ነበር ያብራሩት።
And people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely.
ወደንቱኑ ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሐሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በስር ላይ የሚገኙ ሰዎችን በተመለከተም የነዚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴዎችን ለማቀዝቀዝ በሚመስል ሁኔታ የማጠቀሙ ችግር እንዲያጤ ነው በይፋና በግል ግንኙነቶቻችን እናበረታታለን።
In ways that may seem more intended to dampen political activity.
የኢትዮጵያ መንግስት ባለስልጣናት በሰጡት መግለጫ የ528 ሰዎች ክስ ተቋርጦ በነገው ለት እንደሚፈቱ ተቆመዋል። በቀጣይ ሂደት ደግሞ በይቅርታ የሚፈቱ እንደሚኖሩ ተቀሰዋል። ነገ እንደሚፈቱ ከመጠበቁት መካከለም ሆነ በሂደት የይቅርታው ምርጫ ተጠቃሚ ከመሆኑት ውስጥ ምን ያህሉ የፖለቲካ ፓርቲ መሪዎችና አባላት እንደሆኑ ግን አልተገለጸም። አሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Hello Jirjiga, hello Goday, hello Gabridahar, hello Dagaxbur, hello Diridabe, hello Shimile. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
በዛሬ ጋቢና የኢትዮጵያን የቱሪዝም ኢንዱስትሪ የተመለከተ ዘገባ አካተናል። የባህልና ቱሪዝም ሚኒስቴር ባለስልጣናት ለሕዝብ ተወካዮች ምክር ቤት ባቀረቡት የሥራ አፈጻጸም ዘገባ የቱሪዝም ኢንዱስትሪው እድገት ማሳየቱን፣ ባለፉት 6 ወር ብቻ 1.8 ቢሊዮን ዶላርስ መገኘቱን ሲገልጹ ያስጎብኚ ድርጅቶችና ሆቴሎች በሀገሪቱ የተከሰቱ የጸጥታ ችግሮችና የመሰረተ ልማት ፈተናዎች ገቢያቸውን እንደቀነሱ ያስረዳሉ። የሪፖርተር ጋዜጣ የንግድና ምጣኔ ሀብት ከፍተኛ አዘጋጅ ብርሃኑ ፈቃድን ማምሻውን አነጋግሬዋለሁ።
ከበጀት ዓመቱ የ6 ወር አፈጻጸሙን የዘርፉን የተመለከተ ሪፖርት ነው የቀረበው። ሚኒስትሯ ዶክተር ሂሩት እንደገለጹት ከሚሰጋው ይልቅ የተሻለ አፈጻጸም ታይቶበታል የሚል ነው። በገንዘብ ረገድም በመጡት ቱሪስቶች ረገድም ያስቀመጧቸው ቁጥሮች አሉ። ለምሳሌ በዚህ ዓመት በ6 ወራት ውስጥ ከ1.8 ቢሊዮን ዶላር በላይ ቱሪዝም ገቢ እንደተገኘ 450,000 ወይም 400,000 በላይ ቱሪስቶችም ሀገሪቱን እንደጎበኙ ጠቅሰዋል። እንግዲህ እንደምታውቀው በዋናነት የቱሪዝም ከፍተኛ ቱሪስቶች የሚስተናገዱበት ወቅት የሚባለው ከዚህ ከጥር ወር ጀምሮ ያለው ጊዜ ነው። ከዛ በፊት ያለው በተለይ ከመስከረም ወር በፊት ጀምሮ ያለው ጊዜ ዝቅተኛ የቱሪስት ቁጥር የሚስተናገድበት ወይም ብዙም ቱሪስት የማይመጣበት ጊዜ ተብሎ ይወሰዳል። ይህ ሆኖ ሳለም እንግዲህ በመጀመሪያውና በሁለተኛው ሩብ ዓመት የተመዘገበው ውጤት ላቅ ያለ ነው ብለው ይህንን ለፓርላማ አባላት ሲናገሩ እንግዲህ አድምጠናል።
እንግዲህ በስራው የተሰማሩ ሰዎችንም ስናነጋግራቸው ነበር። እናንተም እንደዚሁ ከዚህ በፊትም ቱሪዝም ዘርፉ በተለይ በሀገሪቱ የተቀሰቀሱ ህዝባዊ እንቅስቃሴዎች፣ ተቃውሞዎችን ተከትሎ የአስቸኳይ ጊዜ አዋጁን መታወጅ ተከትሎ ከዛም ባለፈ ደግሞ የተለያዩ የውጭ ሀገራት መንግስታት የጉዞ ማስጠንቀቂያ ማውጣታቸው ሁሉ ይታወሳልና ይሄ የቱሪዝም ዘርፉ ላይ ከባድ ጫና እንደሚያሳድር ነው ሲገለጽ የነበረው። ግን ቁጥሩን ስንመለከት በጣም ብዙ ሰው እየመጣ እንደሆነ ነው የገለጹት። እንዴት ነው ይሄን የሚያሰሉት አሃዙ?
እሱ ላይ ነው እንግዲህ ብዙ ትንሽ ግራም ያጋቡ ነገሮችን የምታየው። የተደበላለቁ ነገሮች አሉ ማለት በእርግጠኝነት ቱሪስቱ የሚመጣበት መጠን ቁጥሩንና እዚህ ሀገር በቆይታው ያጠፋዋል ተብሎ የሚታሰበው የገንዘብ ዝቅተኛ የገንዘብ መጠን አለ። ይህና የመጣው ቱሪስት ቁጥር አባስተ ስታስቀምጠው ከሚገለጸው በመንግስት ከሚገለጸው ቁጥር ጋር ትንሽ የሚራራቅ አሃዝ ታገኛለህ። ግን በሌላ አንጻር ደግሞ ምን አለ፣ በቱሪዝም ዘርፍ ውስጥ የኢትዮጵያ አየር መንገድ ገቢም አብሮ የሚጠቀስ በመሆኑ ይህ ነው እንግዲህ አንዳንድ ጊዜ ቁጥሩን በጣም ከሚጠበቀው በላይ አጋኖት እንደሆነ የሚታሰበው። ስለዚህ የቱሪዝም ገቢ የሚሰላባቸው ዘዴዎች ትንሽ ኢንቨስቲጌት ማድረግ ወይም እንደዚህ መከታተልና መረዳት ያለብን ይመስለናል። ምክንያቱም የኢትዮጵያ አየር መንገድ ገቢ በተለይ ከትራንዚተሮች ከሚያጓጉዛቸው ሰዎች የሚገኘው ገቢ፣ የቲኬት ገቢ፣ የተሳፋሪዎች ቲኬት፣ እንደዚህ የካርጎ ገቢ፣ እንደዚህ የመሳሰሉ በርካታ ገቢዎች ስላሉ ስፔሲፊካሊ የኢትዮጵያ አየር መንገድ ገቢና የቱሪዝም በሀገሪቱን ለመጎብኘት ለመዝናናት በሀገሪቱ የተለያዩ ቅርሶችን ተዘዋውረው ለማየትና ለስብሰባ የሚመጡ ሰዎች በትክክልም እዚህ ሀገር ውስጥ በቆዩባቸው ጊዜያት በነበራቸው ቆይታ ያጠፉትን የገንዘብ መጠን ቀምረህ ስታስቀምጠው በጣም የተጋነነ ቁጥር፣ በተለይ የኢትዮጵያ አየር መንገድ እና ቱሪስቶቹ በኢትዮጵያ የነበራቸው ቆይታ ተዳምሮ ሲመጣ ከፍተኛ ቁጥር ሊሰጥ እንደሚችል የታመነ ነው። ከዚህ አኳያ አሻሚነት ያለው የገቢ መጠን ሲገለጽ የምንሰማው ከዚህ አኳያ ይመስለኛል።
እሱንም እንዴት እንደሚሰላ ስናጠያይቅ ነበረ። በተለይ ከኢትዮጵያ አየር መንገድ ሰዎች ለአንድም ቀን ለሁለት ቀንም የሚመጡት ለጉብኝት ብለው የሰጡት ቁጥር ካለ ከእሱ ጋር እየተያያዘ ቁጥሩ በጣም እየሰፋ እንደሆነ እየገለጹ ነው ያሉት። በአንጻሩ ደግሞ ገቢያችንን ኪሳችንን እኛ ነን የምናውቀው። በአንዳንድ በሆቴል እና በቱሪዝም በማስጎብኘት ስራ ላይ የተሰማሩ ሰዎች ከገቢያቸው በአንድ አምስተኛ መቀነሱን ይናገራሉ።
የአስጎብኚዎች ድርጅት ብቻም ሳይሆን በተለይ ባለፈው ዓመት በነበረው ግርግር ምክንያት አሁን እንኳን ጋብ ብለዋል፣ ሰዎችም እየመጡልን ነው የሚል መግለጫ ይሰጣሉ። ግን እኛ ያነጋገርናቸው ሰዎች ደግሞ በአንጻሩ የተለየ ምልከታ አላቸው። ለምሳሌ ላሊበላ በዓመት ከ80,000 በላይ ጎብኚዎች እንዳሉት ይታሰባል። ማለት አሃዞች ይህንን ይናገራሉ። በአሁኑ ወቅት ግን ይህ ቁጥር እየወረደ እስከ 40,000-30,000 ድረስ እንደሆነ ነው የሚያነጋገርናቸው የአስጎብኚ ድርጅት አላቸው። ያላቸው ሰዎች የገለጹት። በአንዳንድ ቦታ ደግሞ ከሚታሰበው በላይ ከፍተኛ ቁጥር አለ የሚል መረጃም ከባህልና ቱሪዝም ሚኒስቴር እና ከአንዳንዶቹ የአካባቢ አስጎብኚዎች ሲገለጽ ትሰማለህ። በሌላ አንጻር ደግሞ ቱሪስቱ እዚህ ሀገር ያለውን ቆይታ የሚፈታተኑ የጸጥታው ጉዳይ ብቻም ሳይሆን እዚህ ከመጣም በኋላ ያሉት የመስተንግዶ ችግሮች በተለይ በአስጎብኚ ድርጅቶች እና በአካባቢ አስጎብኚ እነዚህ ሎካል ጋይድስ በሚባሉት መካከል ባለ የዋጋ አተማመን በሚታየው እያንዳንዱ ቱሪስት በሚያልፍባቸው አካባቢዎች የተጋነነ ዋጋ ይጠየቃል በሚል ምክንያት የቆይታ ጊዜያቸውም ሲያጥር እንደሚታይ ታዝበናል። በተደረጉ አንዳንድ ውይይቶች ላይ ተሳትፈን ይህንን ነገር ለመረዳት ችለናል። የአካባቢ አስጎብኚዎች ቱሪስቱ ባለፈባቸው አካባቢዎች ላይ መክፈል ያለበትን እንዲከፍል ይጠይቃል። ለምሳሌ ላሊበላ አካባቢ 10 ውቅር አብያተ ክርስቲያናት እንዳሉ ይታወቃል። እንግዲህ 10ሩንም የሚጎበኝ አንድ ቱሪስት በትንሹ $50 እንዲከፍል ይጠበቅበታል። ይሄ እንግዲህ በስቷል፣ ተጋኗል፣ አግባብ አይደለም ብለው ደግሞ የአስጎብኝ ድርጅቶች ሲወቅሱ ትሰማለህ። ይህ ብቻም አይደለም፣ በየአካባቢው ይዘን በሄድን ቁጥር ለማይከፈልባቸውም ነገሮች እንዲሁ ብቻ የአካባቢ አስጎብኝ ስለተባሉ ብቻ ወይም በተደራጅተው የገቢ ምንጭ ስላደረጉት ብቻ እንደ ኮቴ ክፍያ አይነት የሚጠይቁናሉ በማለት ቅሬታ እና ስሞታ ሲያቀርቡም ታዝበናል። እና እንዲህ ያሉት ነገሮችም ቱሪስቶቹ በአንድ አካባቢ ላይ ሊኖራቸው የሚችለውን ቆይታ ያሳጥረዋል። ይህ ሲሆን አሁንም ገቢ ላይ ዞሮ ዞሮ ኢምፓክት ማምጣቱ አይቀርም እና የዚህ የገቢ ስሌቱ ላይ ትንሽ አጠቃጣቂ ነገሮች እንዳሉት ከተለያየ አቅጣጫ መገንዘብ ይቻላል። ቅድም ያነሳው ለሌላው ሆቴሎች ባለፈው ዓመት በነበረው ግርግር እንዲያውም በመኝታ ይዞታቸው በአማካይ ከ20% በላይ ቅናሽ ማሳየቱን ገልጠው ነበረ። ዘንድሮም የተወሰነ ቅናሽ እንዳለ ሲጠቅሱ ማድረግ ተችሏል። እና እንዲህ ያሉ ነገሮች የቱሪዝም ዘርፉን እየተፈታተኑት ቢሆንም መንግስት ግን በአንጻሩ የተሻለ አፈጻጸም ያየሁበት ወቅት ነው እያለ እየገለጸ ይገኛል።
በጣም ነው የማመሰግነው። እንግዲህ ሁኔታውን እየተከታተልን ተጨማሪ ዘገባ የምናቀርብበት ይሆናል። ብርሃኑ ፈቃደ የሪፖርተር ጋዜጣ የንግድና ምጣኔ ሀብት ከፍተኛ አዘጋጅ ነው። ለሰጠህን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mesawot Aragao.
Kiki talama Johnny na Gabina VOA. With Henok Fente and Mesawot Aragao.
እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው እናልፈው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እሁድ ዕለት የሰጡትን የጋዜጣዊ መግለጫ በተመለከተ ከአስመራ ዘጋቢያችን ብርሃነ በርሀ ማብራሪያ ይሰጠናል። ሰለሞን አባት አነጋግሮታል።
ብርሃነ፣ የኢትዮጵያ ጉዳይ ተነስቶ እንደነበረ በዚህ በፕሬዝዳንቱ ጋዜጣዊ መግለጫ ላይ ጠቅሰህ ነበር እና ምንድን ነው ያሉት ስለ ኢትዮጵያ?
አሁን በኢትዮጵያ ላይ ያለው የብሔሮች ግጭትና ያለመረጋጋት፣ በተለያየ ጊዜ የሚታየው የህዝባው ተቃውሞ የኢትዮጵያ የፌዴራል አንቀጽ 39 ላይ የወጣው ህገ መንግስት
የራስን እድል በራስ የመወሰን መብት እስከ መገንጠል የሚለው አንቀጽ ማለት ነው።
እሱ ከድሮም ጀምሮ ኤርትራና ኢትዮጵያ ነጻ ከመውጣታቸው በፊት በሜዳ ትግል ላይ ያሉ ጀምሮ ኤርትራ ይህን ጉዳይ እንደማትቀበለው ከዛም ጀምራ አጥብቃ ትቃወመው እንደነበረና
አንቀጽ 39 ናይ ፌደራላዊት ዴሞክራሲያዊት ኢትዮጵያ ቅዋም አንብቦ ሞታይ ከምድብል ክትርኢ ተኢልሃ አምታይ አምጻና እዚ
ከነጻነት በኋላ ግን ይሄ ጉዳይ በቀጥታ ህገ መንግስት ውስጥ ገብቶ በመተግበሩ አሁን ላለው የብሔር አለመስማማት ግጭቶች ደግሞ ዋናው ምክንያት እሱ እንደሆነና ተጠያቂውም አሁን በስርዓት ላይ ያለው መንግስት ወያኔ ወይ ደግሞ የህወደግ የኢህአዴግ መንግስትና የተወሰኑ ደግሞ በሱዳን ላይ የሚገኙ የተወሰኑ ማይኖሪቲ ብለው የገለጧቸው አንዳንድ ኤርትራና የአካባቢውን ሰላም የማይፈልጉ ቡድኖች የፈጠሩት ነገር ስለሆነ ተጠያቂነቱም በቃ በስልጣን ላይ ያለው መንግስትና እነዚህ በሱዳን የሚገኙ ማይኖሪቲ ብሎ የገለጧቸው ይሄ እዚህ አካባቢም ሰላም ማደፍረስ የሚፈልጉና ዋናው ደግሞ ያው አንቀጽ 39 የሰጠው ኃላፊነትና ስልጣን እንደሆነ ነው ፕሬዝዳንቱ ያሰመሩበት።
ኢትዮጵያ ውስጥ የብሔር ወይም የጎሳ ግጭት አለ ብለው ያምናሉ እንዴ? ፕሬዝዳንቱ ተጠይቀው ይሆን ስለዚህ ጉዳይ ተናግረዋል? የጎሳ ወይም የብሔር ግጭት ብለው ቃሉን እነዚህን ቃላት ተጠቅመዋል?
አዎ፣ ፕሬዝዳንቱ እንደገለጹት በተለያዩ ሚዲያዎች ላይ ሁሌ እንደምንሰማው የተለያዩ ግጭት እንዳለ በተሰፈያ የሚዲያ ላይ የሚናፈስ ወሬ ሁሉም ሰው የሚያቀው ለይተከሱት ከ97 በኢትዮጵያ አቆጣጠር ጀምሮ የተነሳው ተቃውሞ የህዝብን ዋናው ጠንቁና መንፈው ይሄ ጉዳይ የብሔሮች የቺ አንቀጽ 39 እሱ እንደሆነ ነው እንግዲህ ፕሬዝዳንቱ አጥብቀው የገለጹት።
ለመሆኑ ኢትዮጵያ ውስጥ ቆየውን እስካሁን ድረስ ሲታይ የነበረውን ያለመረጋጋት ሁኔታ እንዴት ነው ፕሬዝዳንቱ የሚመለከቱት? በቸልታ ነው የሚያዩት ወይስ ያሳስባቸዋል? ስለዚህ የተናገሩት ነገር አለ?
ፕሬዝዳንቱ እዚህ ላይ ምንድን ነው ያሉት? የኢትዮጵያ ጉዳይ ከማንም ሀገር በይበልጥ ለኤርትራ የኢትዮጵያ ሰላም ለኤርትራም በጣም አስፈላጊ እንደሆነና የኢትዮጵያ ጉዳይ ለኤርትራም ዋናው ጉዳይ መሆኑን ጠቅሰው ሁለቱ ህዝብ በደርግ ጊዜ አብረው ተዋግተው ተሰውተው ናጽነት ካገኙ በኋላ ያን ፍርሃት ጥለው ናጽነታቸውን ካገኙ በኋላ ሁለተኛ የዓለም ጦርነት በፊት መገኘት የሚገባውን የነጻነት ጥያቄ ባለማግኘት እሱን ግን በ91 እና ከተደረገው ናጽነት በኋላ የሱ ጥያቄ ሊፈቱት እንደቻሉና በሁለቱ ህዝቦች መካከል በደም የተሳሰረ ግንኙነት እንዳላቸውና ከማንምና ከምንም በላይ የኢትዮጵያ ሰላምና መረጋጋት ለኤርትራ ዋናው ነገር እንደሆነና የሁለቱ ሀገሮች መስማማት የሁለቱ ሀገሮች ህዝብ ደግሞ በሰላም ሁኔታቸውን በመፍታት ለቀጣይ ደግሞ ለአካባቢው ያለውንም ችግር እስከ መፍታት ድረስ እንደሚደርሱ ነው ፕሬዝዳንቱ የተቀሰቱት።
በነገራችን ላይ ይሄ አንቀጽ 39 ብዙ የፖለቲካ ተንታኞች ተቃዋሚዎች ብዙ ጊዜ ሲናገሩ እንደሚሰማው በተለይ የአንድነት ኃይሎች ነን የሚሉ ፖለቲከኞች ሲናገሩ እንደሚሰማው የወያኔና የሻዕቢያ ሴራ ነው ወይም ደግሞ የኢሃደግና የህዝባዊ ግንባር ሀርነት ኤርትራ ሴራ ነው ሁለቱ ናቸው ያቀነባበሩት እንዲህ አይነቱ ነገር ኢትዮጵያን ለመበታተን ሆን ብለው ያቀነባበሩት እያሉ ሲተቹ ሲናገሩ ነው የሚሰማው። እንዲህ አይነት ጥያቄስ ቀርቦላቸዋል ለፕሬዝዳንቱ?
ፕሬዝዳንቱ እንግዲህ ዋናው ያሰመሩበት ጉዳይ እዚህ ነጥብ ላይ ከሰባዎች ጀምሮ በ80ዎችና እስከ 90ዎች የወያኔ ሀርነት ከተመሰረተበት ጀምሮ የትግራይ የመገንጠል ጉዳይ በሻዕቢያ ወይ ደግሞ በዛን ጊዜ የህዝባዊ ግንባር ተብሎ በሚጠራው ድርጅት ተቀባይነት አለመኖሩን ብዙ ጊዜም በዚህ ጉዳይ ላይ ይከራከሩ እንደነበሩ ኤርትራ ይሄን ጉዳይ አጥብቃ እንደምትቃወመው እንዲህ አይነት ጉዳይ ከዚህ በፊት ከነበሩት መንግስታትም ያልታየና አሁን ግን መታየትም የሌለበት ጉዳይ እንደሆነና የወያነ ሀርነት ግንባር ግን ከመጀመሪያው የትግራይን ለመገንጠል እና ፕሬዝዳንቱ ምንድነው ያሉት? መገንጠል ከቻለን እንገነጠላለን አዋጁንና እናውጣውና የአንቀጽ 39ን እናውጣውና ትግራይ ራስዎን ይችላል መገጠን ከቻለች ትገነጠላለች ይጻፍና ህጉ ላይ ይስፈርና የዛኔ የትግራይ የመገንጠል ጥያቄም ይዘው ስለተነሱ ነው የሚሉት ፕሬዝዳንቱ እንደገለጹት ከመጀመሪያም ጀምሮ ትግራይን ለመገንጠል ብለው ሜዳ እንደወረዱ በኋላ ግን የተለያዩ የአማራና የተለያዩ ብሔሮችን አሰባስቦ ይሄ ወደ ግሚል አንድ ድርጅት እንዳቋቋሙ ነው እና ዋናው ከመጀመሪያ ጀምሮ ኤርትራ ይሄን ጉዳይ ሜዳ ትግል ጀምሮ ይሄን ጉዳይ ተቃወመው እንደነበረና እስካሁንም ድረስ በ70ዎቹ በ80ዎቹና በ90ዎቹም ሳይቀር እስካሁን ድረስም ኤርትራ በዚህ ላይ ያላት አስተያየቷ ኢትዮጵያ መከፋፈል እንደሌለባት አንድ ኢትዮጵያ እንዳለች ተጠምራ እንድትኖር ይሄ በብሔር በመናመንና መከፋፈል እስከ መገንጠል የሚል ግን አደገኛነቱ ከበፊትም ከ70ዎች ከ80ዎችም ጀምሮ የሚነጋገሩበት ጉዳይ እንደሆነና የህዝባው ግንባር ይሄን ጉዳይ ከሜዳ ጀምሮ እንደማይቀበለው ከትግሉ ጀምሮ እንደማይቀበለው ነው ፕሬዝዳንቱ የገለጹት።
የኤርትራን ነጻነትስ እንዴት ነው የሚመለከቱት? በዚህ ጋር ኤርትራንም ጨምሮ ነው ወይስ ቀሪዋን ኢትዮጵያን ማለታቸው ነው?
እንግዲህ ፕሬዝዳንቱ እንዳሉት ኤርትራ እንደ ሀገር ሆና ከድሮ ጀምሮ በተለያዩ የግዛት የገዢ ክፍሎች እየተገዛች ከአንዱ ወደ አንዱ እየተላለፈች ትመጣ የነበረው ጉዳይ ነው። ኤርትራ ከሁለተኛ የዓለም ጦርነት በኋላ ነጻነቷን ማግኘት ሲገባት በዛ ወቅት ግን በተለያዩ የአሜሪካ ኃይሎች ወይካ በአሜሪካ መንግስት ነጻነቷን እንዳታገኝ እንደተደረገና መጀመሪያም ደግሞ ጀምሮ ኤርትራ እንደ ሀገር ነጻነት ትግሉ ሲጀምር እንደ ሀገር እንደነበረችና ትግራይ ግን የትግራይ ሀርነት ወያኔ ነው ብሎ የሚባለው እሱ ግን ከመጀመሪያው ጀምሮ ትግራይ አካል የኢትዮጵያ ስለሆነች ከመጀመሪያም ጥያቄውን የኢትዮጵያ ጥያቄ ለአንድነት ኢትዮጵያ ጥያቄ ብሎ መነሳት እንደነበረባቸው እና እስከመጨረሻም አንድ ኢትዮጵያን ብሎ እንዲቀጥል እንደሚፈልጉ ነው። ኤርትራ ከመጀመሪያውም የኢትዮጵያ ክፍል ሆና እንደማታውቅ ከገድዳ ግን ከሁለተኛ ዓለም ጦርነት በኋላ መሰጠት የሚገባውን ባለማግኘቷ ወደ ትግል ሜዳ እንደወረደችና ይሄን ጉዳይ በእንደዚህ ነው የመለሱት።
ለመሆኑ ለምንድን ነው ፕሬዚዳንቱ ይሄንን ጋዜጣዊ መግለጫ በዚህ ጊዜ መስጠት የፈለጉትና በእንደዚህ አይነት ስፋት ያለው አካባቢ ጉዳዮች ላይ መናገር የወሰኑት?
በአሁን ሰዓት እንግዲህ ያለው የአፍሪካ ቀንድና የአካባቢው ያለው አለመረጋጋት በተለያየ አዲስ አዲስ የሱዳን ዶብ የግብጽና የኢትዮጵያ ሁኔታ የቱርክ ሶማሌና ቱኒስ መግባት ግብጽ ከሱዳን ጋር ያላት አንዳንድ አለመረጋጋት በተለያየ ዜናዎችና በተለያየ ሚዲያዎች የሚገለጠውን ሁኔታ ሱዳንም ይሄን ነገር አያይዛ የዶባን ከኤርትራ ጋር ያላትን ዶብ ለጸጥታ ሁኔታ በሚል ለስድስት ወር መዝጋቷንና በጠቅላላ ደግሞ እዚህ አካባቢ የአፍሪካ ቀንዱ አካባቢ የሚታዩ አንዳንድ ሁኔታዎች ያለው በአሁን ሰዓት እሱን አስመልክተውና ኤርትራ አስተያየቷ ምን እንደሚመስል ለመግለጽ ነው ይሄን ቃለ መጠይቅ ያደረጉት። ስለ አፍሪካ ቀንድና ሌሎች የውስጥ ሀገሮች እንደሚመለከት የሚሰጡት የሱ አካል እንደሆነ ነው።
ስለዚህ የ2018 የአውሮፓው የ2018 ዓመተ ምህረት መግለጫ ነው ማለት ነው ይሄ። ብርሃነ በርሄ ከአስመራ ለጊዜህ በጣም አመሰግናለሁ።
እሺ ሰለሞን፣ እኔም በጣም አመሰግናለሁ። ቻው።
አቻው ደህና ነሽ?
እንግዲህ እስክስታውን ያስነካ ነበር ሄኖክ። እኔም እንዲሁ ሙዚቃው ደስ ይላል።
ትርፍ ያረክ ነው ነበር እስካው።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው።
ፌስቡክ አት ቪያማሪክ ላይ አስተያየቶቻችሁን ሁልጊዜ እንቀበላለን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማግዜርና
እኔም መስታወት አራጋው ነበር። እንግዲህ ጉዟችን
የሰመረ ይሁን ይላል።
እንስተናገዳለን
ሙዚቃ።
ቱንን ራዶኒ